Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን አድማጮች፣ እንደምንላችሁ አምሻችኋል። ዛሬ ሰኞ ጥር 25 ቀን 2007 ዓ.ም ነው። የተለያዩ ቅንብሮችን ይዤ እስከ ምሽቱ አንድ ተኩል የማስተናግዳችሁ አዲሱ አበበ ነኝ። ዳንኤል እኔ ዳን ነው የምለው፣ ዳን ብራውን ደግሞ ፕሮዲሰሬ ነው። ልዩ ልዩ ቅንብሮችን አቀርባለሁ ስል ከነዛ ቅንብሮች አንዱ ሰጣ ገባ መሆኑን ስመለከት የሰጣ ገባ ባለቤት ደግሞ አጠገቤ አሉላ ከበዳልና፣ አሉላ ምንድን ነው ዛሬ?
ጤና ይስጥልኝ፣ እንደምን አመሻችሁ።
አርቡን ነው
ሰጣ ገባ ባለፈው አርብ የቀረበ በተለይ በመናገርና በጽሁፍ ነጻነት ዙሪያ ያተኮረ ጠበቅ ያለ ክርክር ነው።
መልካም፣ በዛው ሰዓት ተመልሰህ ትመጣለህ። ለዜና ነው እዚህ ያለው አሉላ። በነገራችን ላይ ሌላው ቅንብር ደግሞ በመጪው ግንቦት ወር በሚካሄደው የኢትዮጵያ ምርጫ ላይ ያተኩራል። አድማጮች በዚህ ምርጫ ዙሪያ በርካታ ጥያቄዎች ልከውልናል። እኛ ደግሞ ጥያቄዎቹን ለጽህፈት ቤቱ ኃላፊ አቅርበን አዋይተናቸዋል። አርብም ቅዳሜም የተላለፈ ረዥም ፕሮግራም ነው። የአርቧን ዛሬ አሰማችኋለሁ። መልካም ምሽት። ወደ አሉላ ዜና እናልፋለን።
በአዲስ አበባ ከተማ በመሰራት ላይ ያለው የህዝብ ማመላለሻ ባቡር ትናንት የመጀመሪያውን የሙከራ ጉዞ አድርጓል። እስክንድር ፍሬው ዝርዝሩን ይዟል።
እስክንድር ፍሬው
በግንባታው የመጨረሻ ደረጃ ላይ የሚገኘው የአዲስ አበባ ቀላል ባቡር ፕሮጀክት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና ከፍተኛ የመንግስት ባለስልጣናትን በማጓጓዝ የሙከራ ስራ ጀምሯል።
የአዲስ አበባ ቀላል ባቡር ፕሮጀክት የቅድመ አገልግሎት የሙከራ ጉዞ መጀመሩ ተመስሯል። ሁላችንም እንኳን ደስ አለን።
የሙከራ ስራ የጀመረው 34 ኪሎ ሜትር ከሚረዝመው የቀላል ባቡር ፕሮጀክት አንዱ የሆነው ከቃሊቲ የሚነሳው መስመር ነው። አራት ባቡሮች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና ሌሎች ከፍተኛ የመንግስት ባለስልጣናትን እንደዚሁም የተለያዩ የህብረተሰብ ክፍሎችን ከዚሁ ከቃሊቲ እስከ መስቀል አደባባይ አጓጉዘዋል። ሆኖም የባቡር መስመሩ ቢያንስ ለሶስት ወራት መደበኛ የማጓጓዝ አገልግሎት እንደማይጀምር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጠቁመዋል።
በዓለም አቀፍ የህዝብ ትራንስፖርት ባቡሮች የደህንነት መስፈርት መሰረት ቢያንስ ለሶስት ተከታታይ ወራት ህዝብን ሳይጭን ለደህንነት ሲባል ሙከራ ማድረግ ያለበት በመሆኑ ይሄንን ስራ የምንጀምርበትና አስተማማኝ የደህንነት ሁኔታ እንዲኖር በማድረግ ስራው በሚቀጥሉት ወራት በሙከራ ደረጃ የሚቆይበት ደረጃ ላይ ደርሰናል።
በመጠናቀቅ ላይ የሚገኘው የአዲስ አበባ የቀላል ባቡር ፕሮጀክት ከ475 ሚሊዮን ዶላር በላይ ወጪ ተደርጎበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዋሽንግተን ለኬቭ የመከላከያና የውጊያ ጦር መሳሪያዎችን ለመስጠት እያሰላሰለች መሆኗን አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ይፋ አደረገ። የኒውዮርክ ታይምስ ጋዜጣ በትላንት እትሙ እንደዘገበው ለዩክሬን ኃይሎች ጦር መሳሪያዎችን በመስጠቱ ሀሳብ ላይ ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እስካሁን ከውሳኔ ላይ ባይደርሱም የወታደራዊ እርዳታን የሚመለከቱትን ጥያቄዎች አስተዳደራቸው እንደ አዲስ የሚመረምር መሆኑን ግን አመልክተዋል። ኒውዮርክ ታይምስ ይፋ ያልሆኑ ምንጮችን ጠቅሶ እንደዘገበውም የውጭ ጉዳይ ሚኒስትር ጆን ኬሪ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ማርቲን ሌንሲ እና የፕሬዚዳንት ኦባማ የብሔራዊ ጸጥታ ጉዳዮች አማካሪ ሱዛን ራይስ ሁሉም ለዩክሬን የጦር መሳሪያ እርዳታ የመስጠቱን ሀሳብ በአዎንታ ይመለከቱታል ብለዋል። ለመንግስታቸው ኃይሎች የዩክሬን ጦር መሳሪያ ይሰጥ ዘንድ የዩክሬኑ ፕሬዚዳንት ፔትሮ ፖሮሼንኮ ባለፈው ዳር ወር የጠየቁት የመከላከያ ጦር መሳሪያዎች እርዳታ እንዲፈቀድ የዩናይት ስቴትሱ የመከላከያ ሚኒስትር ቼክ ሄግልም ይደግፋሉ ተብሏል። የቦኮ ሀራም ነውጠኞች ትናንት እሁድ ሊይዟት ከሞከሩት ከሞዲሽ ጋር ከተማ ሰራተኞች ከየመንገዱ አስከሬኖችን እያነሱ መሆናቸው ተገለጠ። ነውጠኞቹን የመንግስቱ የጦር ኃይሎች መክቶ አባሯቸዋል። አንድ የናይጄሪያ የጸጥታ መኮንን እንደተናገሩትም በትናንቱ ውጊያ ቢያንስ 500 የቦኮ ሀራም ተዋጊዎች ተገድለዋል። ማይዱጉሪ ያለ የቪኦኤ ዘጋቢ እንደገለጠው በርካታ ሲቪሎች በውጊያው ተገድለዋል። ከፊሎቹ የተገደሉት ከ ጦር ሰራዊቱ ጎን ሆነው ሲዋጉ ሲሆን ሌሎች ደግሞ በተባበረ ጥይት ነው የመንግስቱ የአየር ኃይል በጣላቸው ቦምቦች ተመተው መሆኑን አመልክተዋል። ግብጽ ከአንድ አመት በላይ በእስር ላይ የቆየውን የአልጃዚራ ጋዜጠኛ በትላንትና ዕለት ወደ አገሩ አውስትራሊያ እንዲመለስ አደረገች። የፕሬዝዳንት አብደል ፋታህ ኤልሲሲ ይሁንታ የግብጽ ባለስልጣናት ይፋ ማድረጋቸውን ተከትሎ ነው። በአሸባሪነት የተፈረጀውንና የታገደውን የሙስሊም ወንድማማቾች ወይም ሙስሊም ብራዘርስሁድ ረድተሃል በሚል የተወነጀለው ፒተር ግሬስቲ ከካይሮ ወደ ቆጵሮስ ከበረረ በኋላ ወደ አውስትራሊያ ያመራው ከሽብር ጋር በተዛመደ ጥፋት ተወንጅሎ ባለፈው አመት የግብጽ ፍርድ ቤት የሰባት አመት እስር የፈረደበት ጋዜጠኛ ላለፉት 400 ቀናት በግብጽ ወህኒ እስር ላይ ከቆየ በኋላ ነው ትላንት ወደ አገሩ እንዲሸኝ የተደረገው። እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2013 አንስቶ ከግሬስቲ ጋር ታስሮ የቆየው የግብጽ ተወላጅነት ያለው ካናዳዊው መሐመድ ፋሃሚም በቀናት ውስጥ በተመሳሳይ ወደ አገሩ ካናዳ ይላካል ተብሏል። ጥይት ያለቀበት የቀለህ መያዣ ይዞ በመገኘቱ ጭምር የተወነጀለውና የአስር አመት እስር የተፈረደበትን ግብጻዊ መሐመድ ባህርን እጣ አስመልክቶ ግን እስካሁን ከባለስልጣናቱ የተሰማ ቃል የለም። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ከምሽቱ 3 ሰዓት ላይ ከዝርዝሩ ጋር እንመለሳለን።
አመሰግናለሁ አሉላ። ወደሚቀጥለው ፕሮግራም አልፋለሁ። አንተ ደግሞ በኋላ በሰዓት አገባ ትመለሳለህ። አድማጮች፣ የብሔራዊ ምርጫ ቦርድ ኃላፊና ጸሐፊ አቶ ነጋዱ ፊሳ ለአድማጮች ጥያቄ የሚመልሱበት የአድማጮች ጥያቄ መልስ ፕሮግራም ይቀጥላል።
አቶ ነጋዱ ፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ፣ ስለ ትብብሮ አመሰግናለሁ። ለጥያቄው መልስ ግጅታችን ከአድማጮች የደረሱን ጥያቄዎች በርካታ ናቸው ለዛሬ ተላኩልን። እንግዲህ ዓለም አቀፍ የራዲዮ ጣቢያ እንደመሆኑ ብዙዎቹ አድማጮች የሚሰማቸውን ጥያቄ አቅርበዋል። የኛ ሚና ጥያቄውን ማስተናገድ ነው። ስለዚህ ስለ ጊዜው በቅድሚያ አመሰግናለሁ አቶ ነጋ።
እኔም በጣም አመሰግናለሁ።
እሺ፣ በቅድሚያ እስቲ እንዳልኩት በርካታ ጥያቄዎች ናቸው የደረሱን። ስለ እርሶ ልምድ የሚጠይቅ ጥያቄ አለና በዛ እንጀምራለን።
ሃሎ ቪኦኤች፣ የምደውለው ከዩናይትድ ስቴትስ ቨርጂኒያ ግዛት ነው። ለምርጫ ቦርድ ጽህፈት ቤት ኃላፊው ለአቶ ነጋዱ ፊሳ እና ቪኦኤች ይህንን ጥያቄ እንዳለ እንደወረደ ቢያቀርቡልን ደስ ይለኛል። በኃላፊነት የሚመሩት ተቋም አቶ ነጋዱ ፊሳ እጅግ ከፍተኛ ኃላፊነትና ተጠያቂነት ያለው ተቋም ከመሆኑ አንጻር የኢትዮጵያ ሕዝብ ይህን ተቋም በኃላፊነት የሚመሩ ሰው ማንነት ማወቅ የሚያስፈልገው ይመስለኛልና እስቲ አቶ ነጋዱ ፊሳ ባጭሩ ማን ናቸው? የት ተወለዱ? አደጉ? የት ተማሩ? ምን ተማሩ? የቤተሰብ ኃላፊነታቸው ወዘተ፣ የግል ህይወታቸውን ባጭሩ ቢገልጹልን። ሁለተኛው ጥያቄ ገዢው ፓርቲ በምርጫ ተሸንፎ ይሁን ወይም በማናቸውም ሁኔታ ከስልጣን ቢወገድና አዲስ መንግስት ቢቋቋም እርስዎ በሚመሰረተው መንግስት የምርጫ ቦርድ ውስጥ እንደገና በኃላፊነት ሊያሰራው የሚያስችል የህሊና ነጻነትና ገለልተኝነት አለኝ ብለው ያስባሉ? አመሰግናለሁ።
እኔ ፖለቲሻንም አይደለሁም። እኔ ከዩኒቨርሲቲ ከወጣሁ በኋላ ላለፉት 16 አመታት በዳኝነት ነው የሰራሁት። ከአዲስ አበባ ዩኒቨርሲቲ ከህግ ትምህርት ቤት ነው የተመረቅኩት። ለ16 አመታት በዳኝነት ነው የሰራሁት። ከክልል ከፍተኛ ፍርድ ቤት፣ ከጠቅላይ ፍርድ ቤት፣ ከዛም ፌደራል ጠቅላይ ፍርድ ቤት፣ ከሰበር ሰሚ ችሎት ሰርቻለሁ። እንግዲህ ላለፉት 2 አመታት ደግሞ በቋሚነት የቦርዱ ጽህፈት ቤት ሆኜ እያገለገልኩ ነው ያለሁት። በፍርድ ቤትም እያለሁ የፖለቲካ ፓርቲ አባል መሆንም ክልክል ነው። ከዚህ አሁን ካለሁበት ቦታ ባልተናነሰ መልኩ ትልቅ የሆነ ገለልተኝነትን የሚጠይቅ ሙያ ላይ ነው የኖርኩት እና ምንም ከፖለቲካል ፓርትነርሺፕ ጋር የሚያገናኝ ነገር የለም። በሙያችን ሰርተን የትም መኖር የምንችል ሰዎች ነን። ለየትኛውም ፖለቲካ ፓርቲ የምናጎበድድበት ሁኔታም ሊኖር አይችልም። የቦርድ አባላትን በተመሳሳይ ብቃት ያላቸው ሰዎች ናቸው። በማንኛውም በትምህርት ዝግጅትም በተለያየ ያላቸውም ፕሮፋይል በጣም ትላልቅ ሰዎች ናቸው። ለማንኛውም ፖለቲካ ፓርቲ የሚያጎበድዱበት ምንም ምክንያት የለም። ስለዚህ ህዝባችን ይሄንን ልረዳ ይገባል። ቦርዱ በአገራችን የተጀመረውን የዲሞክራሲ ግንባታ በተቻለ መጠን ወደፊት ለማስከት ከቀን ወደ ቀን እየጣረ ነው ያለው። የምርጫዎቹንም ሁኔታ ስናይ ከአንድ ምርጫ ዘመን ወደሚቀጥለው እየተሻሻሉ የሄዱ በርካታ ሁኔታዎች አሉና በአገራችን ዲሞክራሲ ከእለት እለት እየተሻሻለ የምርጫው እንቅስቃሴ እየተሻሻለ የሄደበት ሁኔታ መኖሩን በዚህ ደረጃ ላይ ማንሳት ይቻላል።
ተናስተ ለቪዎች በትናንት ኖረት ባስተላለፋችሁት ለአቶ ነጋዱ ፊሳ ለምርጫ ቦርድ ዋና ጸሐፊ ጥያቄ ለመጠየቅ ነው። በዚህ አጋጣሚ ለመጀመሪያ ጊዜ እጠየቃለሁ ብሎ የሚቀርብ የመንግስት አካል የሆነ ወይም በእኛ ማህበረሰብ ባልተለመደ ለጥያቄ በመቅረባቸው ከፍ ያለ ምስጋና አቀርባለሁ። ከዚህ በመቀጠል ጥያቄ አንድነት እና ማዕድን በተለያየ ጊዜ የውስጥ ዝግብ ስላለባቸው የውስጥ ዝግባቸውን ካልፈቱ የምርጫ ቦርድ አልቀበልም ብሎ ነበር። ይሄንንም የውስጥ ዝግባቸውን ለመፍታት ሁለቱም በተለያየ የጠቅላላ ጉባኤ ጠርተው በጠቅላላ ጉባኤው ግን ለትዝብት እንዳልተገኙ በዚሁ ሚዲያ ወንድሙ ጎላ የተባሉ ሰው ተገኝተዋል። እና አሁን በምን መስፈርት ነው የአቶ ትግስቱ አወሉ የሚመረው? ህጋዊ ነው? የበላይ ፍቃዱ ህጋዊ አይደለም? በማሙሸ ተማረ የሚመረው ህጋዊ አይደለም? በአበው ማህሪ የሚመረው ህጋዊ አይደለም? ህጋዊ ነው ብሎ ለመፍረድ የሚያስችል ግራውንድ የተገኘ ነው? ይህንን ጥያቄ እንዲመልሱልኝ ፈልጌ ነው። አመሰግናለሁ።
ጥሩ ነው። እንግዲህ አድማጮች የመሰላቸውን ጥያቄ ያመኑበትን ጥያቄ ጠይቀው የመረዳት ዝንባሌ መፈጠሩ እኔ ጥሩ ነው የሚመስለኝ። እኛም ያንን የማስረዳት ኃላፊነት አለብን። ምክንያቱም በሀገራችን ውስጥ እየሆነ ያለውን ነገር ህዝባችን ከሀገራችን ውጭ ያሉትም ዜጎች ቢረዱት የተሻለ ነው በሚል እምነት ነው። ለመጀመሪያ ጥያቄ እኛ ሁለቱ ወገኖች በሁለተኛው ዙር ጊዜ ስንሰጥ ጠቅላላ ጉባኤ አንድ ላይ ሆኖ እንዲያካሂዱ ስንነግራቸው የተለያየ ቦታ እዚህ እናካሂዳለን፣ ስለዚህ ተገኙልን ብለው ሁለቱም ቡድኖች ደብዳቤ ጽፈዋል። ለሁለቱም ቡድን መልስ ሰጥተናል። እኛ ያልናችሁ አንድ ቦታ አካሂዱ ነው። አንድ ቦታ አንድ ፓርቲ ነው ያለው፣ አንድ ጠቅላላ ጉባኤ ነው የሚኖረው። ስለዚህ አንድ ቦታ አካሂዱ፣ ከዛ ውጪ አንገኝም ብለናል። የነ አቶ በላይ ቡድን ያካሂዱት ጠቅላላ ጉባኤ ላይም አልተገኘንም። የነዛኛዎቹም ያካሂዱት ጠቅላላ ጉባኤ ላይ ቱ አልተገኘንም። ምናልባት ሶስተኛ ዙር ቦርዱ እድል ሲሰጥ የነ አቶ በላይ ፈቃዱ ቡድን ቦርዱ የሰጠውንም መመሪያ አንቀበልም፣ ጠቅላላ ጉባኤም አናካሂድም ብለው ገልጸውልናል። የነ ትግስቱ ቡድን ግን ጠቅላላ ጉባኤ እናካሂዳለን ተገኙልን ብለዋል። በጠቅላላ ጉባኤው ላይ አሁንም ቦርዱ በተመሳሳይ አቋም አልተገኘም፣ በነ ትግስቱ ላይ ማለት ነው።
አቶ ነጋ እዚህ ላይ እንዲያብራሩልኝ የምፈልገው የምርጫ ሕጉ እንድትገኙ በሚያሳስብ መልኩ እንድትገኙ ይጠይቃል ወይ? እና ለምንስ አልተገኛችሁም?
ምንድነው እንግዲህ ቦርዱ የሚሰጠውን ውሳኔ ነው ማስፈጸም ያለብን። ጽሕፈት ቤትና ቦርዱ የሰጠው አቅጣጫ አንድ ላይ ሆነው ያካሂዱ ነው ያለው። ስለዚህ መገኘት የምንችለው አንድ ላይ ሆናችሁ ልዩነታችሁን ይዛችሁ ለጠቅላላ ጉባኤ መቅረብ ስትችሉ ነው። አንድ ፓርቲ ሆኖ ሁለት የተለያየ ቦታ ጠቅላላ ጉባኤ እናደርጋለን ስትሉን ልንገኝ አንችልም። ስለዚህ ቦርዱ የሰጠውን አቅጣጫ ተከትለን ያንን ስናደርግ ነው አንድ ላይ ለምን አላካሄዳችሁም በሚል ነው ያልተገኘ ነው።
አንድ ሌላ ጠያቂ በኢሜይል እንዲሁ ጥያቄ ያደረሱን አቶ እንግዳ የኢትዮጵያ ምርጫ ቦርድ አንድነት ለዲሞክራሲና ለፍትህ እንዲሁም የመላ ኢትዮጵያ ሕዝብ አንድነት ፓርቲ ላይ ለወሰደው እርምጃ ምን ህጋዊ ስልጣን አለው ይላል። ምን ህጋዊ ስልጣን አለው? ቦርዱ ኢህአዴግ ላይ የወሰደው ተመሳሳይ እርምጃ ካለ አቶ ነጋ እንዲያስረዱን ጠይቁልን ብለዋል። ምን ህጋዊ ስልጣን አለ? ቦርዱ የተደነገገበትን ህግ ጠቅሰው ይግለጹልን። ምን ህጋዊ ስልጣን አላችሁ?
ፕሮግራማችን እንደሰማችሁት አልተቋጨም። በጥያቄ ነው አዘጋጇ እና አስተናጋጇ ትዝታ በላቸው አንጠልጥላ የተወችው። ነገም አድማጮች እየጠየቁ አቶ ነጋ እየመለሱ ፕሮግራሙ ይቀጥላል። አሁን እሰጥ አገባ ነው የሚቀርበው። ዛሬ የምናተኩረው ሐሳብን በነጻነት መግለጥ የኢትዮጵያ ይዞታ ላይ ይሆናል። የክርክሩ ተሳታፊዎች አቶ መስፍን ነጋሽ በአሁን ወቅት በስቶክሆልም ስዊድን ከተማ ነዋሪ ሆነው የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ ነው። በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ ሆኑት አቶ ጸጋይ አረፈ ባለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ቀደም ሲል በኢሚግሬሽን ጉዳይ ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁን ወቅት በግሉ ስራ ላይ ተሰማሩ ናቸው። እንዳልኩት አዘጋጅና አቅራቢው አሉላ ከበደ ነው። ቀጥሉ።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በዚሁ በመነጋገርበት ርዕሰ ጉዳይ ዙሪያ ከሰጡት አስተያየት እንነሳ። የእርሳቸው ንግግር እንስማና ግራና ቀኝ እናንተን እናስከትላለን መከራከሪያቸውን።
አሸባሪዎችና ጸረ ሰላም ኃይሎች በውጪ ሀገራት ተጠልለው የሚኖሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው የሚኖሩ ወይም ደግሞ በብሎገርነት ስም ጭምብል ለብሰው ይኖሩ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገው ለመደበቅም ይሞክሩ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል።
የሰማችሁት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተያየት ነው። በደምሳሳው አሸባሪዎች ሊ ፈርጃቸዋል። አቶ ጸጋዬ መግቢያው ላይ የኢትዮጵያ መንግስት ቀደም ሲል ለቀቀ ያለ ህግ አውጥቶ ነበር እያስተካከለ ብለዋል። በርግጥ እየተስተካከለ ነው ለርሶ? የጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም አስተያየት ጨምረው።
ጠቅላይ ሚኒስትር ኃይለ ማርያም ያው ካላቸው የስራ ኃላፊነት አንጻር እሳቸው በሚኖራቸው መረጃም ይሁን አገሪቱ ካላት ፖሊሲ አንጻር የሚናገሩት ነገር ሊኖር ይችላል ማለት ነው። ዲቴይሉን እንግዲህ ካልተመለከትን በስተቀር እሳቸው ከተናገሩት ውስጥ የትኛው ነው ትክክል የትኛው ነው ስህተት የሚለውን ነገር ለመፍረድ እንግዲህ በጣም ያስቸግራል። ከዛ ባሻገር ግን ምንድን ነው እኔ አሁን የአንድ ብዙ ጊዜ የማነሳው ጥያቄ ቀደም ሲል ለምሳሌ አቶ መስፍን ነጋሽ ከጠቀሷቸው ነገሮች ውስጥ ያለው የፖለቲካ ድባብ ሀሳብን በነጻ ለመግለጽ የማይመች ነው የሚል አመለካከት አለ። እንግዲህ ያንን እንዳለ እናስቀምጠውና ብዙውን ጊዜ ስመለከተው የኢትዮጵያ ቴሌቪዥን አለ፣ ለምሳሌ ኢትዮጵያ ሬዲዮ አለ፣ በመንግስት ስር ያሉት ማለት ነው። እነዚህ ያው የመንግስት መገናኛ ብዙሀን ናቸው። ለምሳሌ አሁን ቮይስ ኦፍ አሜሪካ በአሜሪካ መንግስት ተቋቁሞ የይዘት ነጻነት ይኖራል። ነገር ግን ኤዲቶሪያልን በሚመለከት ደግሞ የተወሰኑ ደግሞ ሪስትሪክሽኖች ሊኖሩበት ይችላሉ። በዛ ደረጃ እንግዲህ ኢትዮጵያ ውስጥ ያሉት የመገናኛ ብዙሀን በመንግስት እጅ ያሉት ማለት ነው የሚንቀሳቀሱበት ነገር አለ። ከዛ ውጭ ግን ኢንዲፐንደንት የምንለው ነጻው ኢትዮጵያ ውስጥ ያለው ፕሬስ መንግስት የሚያደርጋቸውን ነገሮች ስህተቶች ያሉበት ላይ ማመላከቱ ጥሩ ነው። ለችግሮች መፍትሄ እንዲቀርብላቸው ያንን መጠቆሙ ጥሩ ነው። ግን አብዛኛውን ጊዜ ነው የማጣው ነገር ምንድን ነው እሰይ አበጀህ እየተባለ ለምሳሌ መንግስት የሚሰራውን ስራ ዝም ብሎ እንደዚሁ ለማጨብጨብ ብቻ ሳይሆን መንግስት አግባብ ያላቸው ነገሮች ሲሰሩ ለምሳሌ ከነበረችበት ወደ አለችበት አሁን ወደ ፊልቶን ወደምትችልበት ላይ ሚዲያው ሊጫወት የሚችለው ሚና አንጻር ያንን ከመንግስት ጋር የፖለቲካ አመለካከታችን አይደለም ወሳኙ እዚህ ላይ፣ ነገር ግን ሀገሪቱ ልታድግና ልትመነድ ከምትችልበት ደረጃ ላይ ያንን አዎንታዊ የሆኑ ነገሮች ተጓድለው ነው የምመለከት።
አዎንታዊ ዘገባዎች የሉም ነው የሚሉት ባጭሩ?
ያ አሉታዊ ነው በሚለው እናጠቃለሁ። አዎ አሉታዊነቱ ይገዝብኛል። እና ይሄ እንዴት ብሎ ነው እንደው ለአቶ መስፍንም ቢሆን ባቀርብላቸው
መልካም ተከታታይ ነገሮችን ያስነሳል። እና በቀጥታ ከዚሁ ብትነጥቅ መስፍን፣ በጣም በርካታ ነገሮች ናቸው የተነሱት። አንዱ ቀደም ሲል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደሰማችሁት ከአሸባሪዎች ጉያ ተጠልለው ቢሆን በቅርብ ጊዜ የታሰሩትንና አሁንም በስር ላይ የሚገኙትን የኢንተርኔት ድረገጽ አምደኞች ጠቅሰዋል። ብሎገርስ ስላሉ ነው እነሱን ቀድሜ የማነሳው። ጋዜጠኞችንም ጠቅሰዋል። የአሸባሪዎች ስራ የሚሰሩ ብለዋቸዋል። ከሀገር የኮበሉ ጋዜጠኞችንም ይመለከታል። ቀደም ሲል ስለ ራስህም ነግረህናል። ሁለተኛ አቶ ጸጋይ ያነሷቸው ላይ አስተያየት ካለ
አይ ቲንክ በአቶ ጸጋይ ላይ መናገር ይሻላል። የጠቅላይ ሚኒስትሩ አንድ ፖለቲከኛ አደባባይ ወጥቶም ነው ምንም ጭብጥ የሌለው አዋጅ ነው ልክ መንግስቱ ኃይለ ማርያም በ1970ዎቹ እና 80ዎቹ ሲል የነበረው ሌላ ቨርዥን ነው እና ብዙ በጣም ከይቅርታ ጋር ቁም ነገር ያለው ነገር አድርጌ አልቆጥረውም እና እዛ ላይ ሀሳብ መስጠቱ ብዙ ጠቃሚ አይመስለኝም። አቶ ጸጋዬ ያነሱት አሁንም እንግዲህ ሚዲያው አሉታዊ ነገሮች ላይ ያተኩራል፣ ጥሩ ነገሮችን ለምን አይጽፍም ነው። አሁን ይሄን ጥያቄ እየተነጋገርን ያለ ነው በእኔና በአቶ ጸጋዬ ቴስት ነው ወይስ በሐሳብን መግለጽ መርህ ስር ነው? ሐሳብን በመግለጽ መርህ ስር ከሆነ የምናወራው በአሉታዊ ነገሮች ላይ ማተኮር ለኔ ጣመኝ አልጣመኝ ለውጥ አያመጣም። የኔ ስሜት የኔ ቴስት ለአንድ ጋዜጣ ለአንድ የሚዲያ ተቋም መኖርና ለመኖር የኔ ቴስት መመዘኛ አይደለም። እኔ ወደድኩት አልወደድኩት ለውጥ አያመጣም። የኔ ክርክር ምንድነው? አሉታዊም ላይ አተኮረ በጎ ነገርም ላይ አተኮረ ሐሳቡን የመግለጽ ነጻነቱ ሊከበርለት ይገባል። ጥሩ ነገር ላይ ማተኮር ጥሩ ነው። አዎ እኔ ደስ ይለኛል። ግን አንድ ሌላ ኢትዮጵያዊ ወንድም የተነስተው ጋዜጣ ላይ መጥተው ጥሩ ነገር ብዙም ያወራለት አለ ስለዚህ መጥፎ ነገር ላይ እናተኩር ብለው ይፈራሉ። ይሄ መብታቸው ይከበር ነው የኔ አርጊመንት እንጂ የእያንዳንዳችንን የግለሰብም ይሁን የፖለቲካ ወይም የሃይማኖት ቡድን ቴስት እኛ የምንወደው ነገር የሚዲያው መመዘኛ ከሆነ አደጋ ውስጥ እንገባለን።
ገደቡ ከሱ ይጀምራል።
ዛሬ ኢህአዴግ ስልጣን ላይ ነው። ስለዚህ እሱ የማይጥመው ነገር ሁሉ እንዲጠፋ እየተደረገ ነው። ነገ ደግሞ አንዱ ሌላ ይመጣል እሱ የማይጥመው ነገር ሁሉ እንዲጠፋ ይደረጋል። ከዛ ደግሞ የአንድ ሃይማኖት ቡድን በሆነ መንገድ ጉልበት ያገኝና እሱን የሚተቹትን ይጥፉልኝ ይላል። ከዛ ደግሞ አንዱ ይነሳል። ይሄ አያስኬደንም። ሐሳብን የመግለጽ ነጻነት እኔም ጣመኝም አልጣመኝም መከበር አለበት ነው የክርክሬ መነሻ ይሄ ነው።
መልካም።
አሉታዊ ላይ ማተኮር አዎንታዊ ላይ ማተኮር ልንነጋገር እንችላለን። ጥሩ ነው ጥሩ አይደለም የሚለው ግን የኛ ቴስትና የኛ ፍርድ መመዘኛ አይደለም። አንዲት ሌላ አቶ ጸጋዬ ያነሷት ቀደም እንደ ከነከነች ነገር አለ። ይሄ ህዝቡ በሚዲያ የሚባለውን ነገር የማመን እንዳለ የመውሰድ አዝማሚያ ይታይበታል የሚለው ጥሩ ምሳሌ አንስተዋል። አሜሪካ ይሄንን ችግር የምትቋቋመው የምትይዘው ሚዲያዎችን ሴንሰር በማድረግ አይደለም፣ ጋዜጠኞችን በማጥፋት አይደለም። ሁሉም ሐሳቡን እንዲገልጽ መድረኩን በተቻለ መጠን እንዲሰፋ ማድረግ። አሜሪካም ፍጹም ሀገር አይደለችም። የተለያየ አይነት ገደብ እንደምታደርግ እናውቃለን። ግን በአብዛኛው የምትመርጠው መንገድ ግን የሐሳብ ገበያውን ለሁሉም በተቻለ መጠን እንዲሄድ ማድረግ የሚለው መስመር ነው። ኢትዮጵያ ውስጥ ግን ከሱ በተቃራኒ ነው አሁን የምንሄድበት አካሄድ። አንድ ሁለተኛ ደግሞ ይሄ ሞግዚትነት ትክክለኛ አይደለም። ዴሞክራሲያዊ አመለካከት አይደለም። የሌሎችን ሐሳብን የመግለጽ ነጻነት ከመጋፋቱን በተጨማሪ ዴሞክራሲያዊም አይደለም። ሁሉም ሐሳቦች በተቻለ መጠን አደባባይ እንዲወጡ የሚያስችለውን ሁኔታ ማመቻቸት ነው የመንግስት ስራ እንጂ በጣም በህግ ከተወሰኑት በስተቀር ይሄ ህዝቡን ያሳስታል ይሄ ህዝብ አያሳስትም እያለ መገደብ ውስጥ ከገባ አሁን ካለንበት ሁኔታ መውጣት የምንችል አይመስለኝም።
ከህገ መንግስታዊ መብትም አንጻር ነው እና አሁን የተነሳው መስፍን አሁን እንዳነሳው የነጻነቱ መሰረት ገደብ አለመኖሩ ላይ ነው። ገደብ ከመጫን አይደለም የሚነሳው፣ የመንግስት አቅም ከማነሱ ላይ ነው እና መሰረታዊው ሐሳብ እንዳይነጠቅ ያሰጋል። አዎንታዊ ወይም አሉታዊ ዘገባዎች ከምርጫ አንጻር መታየት ያለባቸው። እስኪ አንድ መሰረታዊ ጥያቄ እናንሳ። በግል እንደ ዜጋም የሚያሳስባችሁ ወይም የሚመለከታችሁ ወይም በግላችሁ መግለጻችሁ የበለጠ የሚያጎላው የኢትዮጵያ መንግስት የዜጎችን ሐሳብን በነጻነት የመግለጽ መብት ገድቧል የሚለው ያነጋግራል። ቀደም ብለን እንዳነሳ ነው ዓለም አቀፍ ተቋማት ያነሳሉ፣ ድርጅቶች ያነሳሉ፣ ዜጎች ያነሳሉ። ሐሳብን በነጻነት መግለጽ የመብት መሰረት በመሆኑ ሌሎች ሀገሮች ስለሚኖሩ ለምን ግድ ይላችኋል? በመግቢያው ያስተዋወቅነው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በኢትዮጵያ የመገናኛ ብዙሃን ይዞታ ዙሪያ ያወጣውን ልዩ ዘገባ ተንተርሶ የሚነሱትን ጭብጦች ጨምሮ ቀደም ሲል በተነዘርኩት ጥያቄና በቀሪው ነጥቦች ዙሪያ ክርክሩ ይቀጥላል። አድማጮች በያላችሁበት እንድትነጋገሩበትና እናንተም እንድትሳተፉ እየጋበዝኩ የፕሮግራሙ ተሳታፊዎች አቶ ጸጋዬ አረፈንና መስፍን ነጋሽን ለጊዜያቸው አመስግኜ የዛሬውን በዚሁ ላብቃ። ሳምንት እንገናኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀደም ሲል የሰማችሁት ሙዚቃ የጀመረው ለመዝጊያ ያዘጋጀነው ነው። ዳን ነው ያዘጋጀልኝ። ስዩም ሞገስ ውበትሽ ሲለካ ብሎ የሚያንጎራጉረው ነው። እንግዲህ ነገ እርግጠኛ ሆኜ የምነግራችሁ ቀደም ሲል የጀመርነው የአድማጮች ጥያቄ መልስ ይቀጥላል። ነገም ሌላ ደግሞ የነገም ፕሮግራም ምን ምን ይዘት እንዳለው በሰዓቱ እንገልጣለን። አብራችሁን ስለቆያችሁ እናመሰግናለን። ደህና እምሹ። ኦ
This program has come to you from the Voice of America, Washington.
I'm not going to be able to do it.